ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻች ነው ጥሪ ያለ።
የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዲሬክተር ሚዛኔ አባተን ነው የተከታተላችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የፋኖ ታጣቂዎችና የመከላከያ ሰራዊትን ግጭት በእርቅ ለመፍታት ጥረት ተጀምሯል። ሰሞንኛውን ውዝግብ ተከትሎ የተጠናቀረ ዘገባም ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ሚያዝያ 5 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለቅንብሩ፣ ኮርኔሊየስ ደግሞ ለስርጭት ምህንድስናው ተሰይመዋል። ደረጀ ደስታ ነው የሰዓቱን የዓለም ዜና የሚያሰማን። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ጦር ሰራዊት በጀኔራል መሐመድ አምዳን ዳጋሎ የሚመራው ታጣቂ ጦር በሚያሳየው እንቅስቃሴ ግጭት ሊፈጠር ይችላል ሲል አስጠነቀቀ። ፈጣን ድጋፍ ሰጪ ኃይል የተባለው ልዩ ወታደራዊ ጦር የሚያደርገው እንቅስቃሴ በግልጽ ሕግን የጣሰ አድራጎት ነው ሲል የጦር ኃይሉ አስጠንቅቋል። በተሰናከለው የዲሞክራሲ ሽግግር እቅድ ላይ ብዙውን ጊዜ የማይናገረው የሀገሪቱ ጦር ኃይል ባወጣው በዚሁ መግለጫ የጀኔራል ዳጋሎ ኃይሎች እንቅስቃሴና ሰራዊት የማስፈር እርምጃ ከጦር ኃይሎች አመራር ስምምነትም ሆነ ቢያንስ ቅንጅት ሳይደረግ የተወሰደ በመሆኑ ከቀጠለ ውጥረትና ክፍፍልን ያባብሳል፣ አለመረጋጋት ሊከሰትም ይችላል ብለዋል። የአርኤስኤፍ ታጣቂዎችን ያሳፈሩ ተሽከርካሪዎች ካርቱም ሲገቡ ማየታቸውንም እማኞች ተናግረዋል። ይህ በሱዳን የሲቪል አስተዳደርን ወደ ቦታው ለመመለስ የሚደረገውን ውስብስብ ፖለቲካ ሂደት የበለጠ ያወሳስበዋል ተብሏል። ጋና በኦክስፎርድ ዩኒቨርሲቲ የተሰራውን የወባ መከላከያ ክትባት መድኃኒት ለመጠቀም በመፍቀድ የመጀመሪያው አገር ሆነች። ሞስኩሪክስ የተሰኘው የክትባት መድኃኒት በብሪታንያው መድኃኒት አምራች ጄኤስኬ የተሰራና ባለፈው ዓመት የዓለም ጤና ድርጅትን ይሁንታ ያገኘ መሆኑም ተመልክተዋል። ትንኝ ወለድ በሽታ የሆነው የወባ በሽታ በየደቂቃው አንድ ሕፃን የሚገድል መሆኑም ተመልክተዋል። ሶሪያ ቱኒዚያ አዲስ አምባሳደሯን በደማስቆ መሰየሟን ተከትሎ ኤምባሲዋን በቱኒዚያ እንደምትከፍት የሶሪያ መገናኛ ብዙሃን ዘግበዋል። ቱኒዚያ እንደ ኤሮፓ አቆጣጠር ከ2012 ጀምሮ ለአስርት ዓመታት ያቋረጠችውን የዲፕሎማሲ ግንኙነቷን ከሶሪያ ጋር ስታድስ ከአረብ አገሮች የመጨረሻዋ አገር ናት። ውሳኔው ጦርነት ከበጣጠቃት ሶሪያ ጋር የአካባቢው አገሮች ያላቸውን ግንኙነት ለማደስ እያደረጉ ካሉት የቅርብ ጊዜው ጥረት ጋር የሚያያዝ መሆኑም ተመልክተዋል። በተለይም እንደ ኤሮፓ አቆጣጠር የካቲት 6 በቱርክና ሶሪያ ከደረሰው ትልቁ የርዕደ መሬት አደጋ ወዲህ እንዲሁም በቻይና ሸምጋይነት ሳውዲ አረቢያና ኢራን ግንኙነታቸውን እንደገና ለማደስ ከተስማሙ ወዲህ ከሶሪያም ጋር የሚደረገው ጥረት እየጨመረ መምጣቱን የአሶሲየትድ ፕሬስ ዘገባ አመልክተዋል። የሶሪያ ፕሬዝደንት ተቃዋሚዎችን በኃይል በመጨፍለቅ ውግዘት ደርሶባቸው ቆይተዋል። ቆየት ብሎም እንደ ኤሮፓ አቆጣጠር በ2011 የተነሳውን ወደ እርስ በርስ ጦርነት የተቀየረውን ህዝባዊ አመፅ ለማፈን ሰላማዊ ሰዎች ላይ ባደረሱት ጭፍጨፋም በአረብ አገሮች ዘንድ መገለል ደርሶባቸው እንደነበር ይታወሳል። ሶሪያ ከአረብ ሊግ ከተባረረች ወዲህ ግንኙነቷ ሻክሮ መቆየቱም ተገልጸዋል። ኢራን ባለፈው ዓመት ቢያንስ 582 ሰዎች በሞት መቅጣቷን ሁለት የሰብአዊ መብት ተሟጋች ቡድኖች ትናንት አሙስ ባወጡት ሪፖርት አስታወቁ። ይህ እንደ አውሮፓ አቆጣጠር ከ2015 ወዲህ በአገሪቱ ከፍተኛው ነው ተብሏል። መሰረቱን በኖርዌይ ያደረገው የሰብአዊ መብቶች ተሟጋችና ፓሪስ የሚገኘው የሞት ቅጣትን በጋራ እንቃወም ቱጌዘር አጌንስት ዘ ዴዝ ፔናልቲ የተሰኘው ድርጅት በጋራ ባወጡት ሪፖርት በኢራን የሚፈጸመው የሞት ቅጣት ከቀደመው ዓመት ጋር ሲነጻጸር በ75% መጨመሩን ገልጸዋል። ሁለቱ ቡድኖች በሪፖርታቸው ኢራን ስልጣን ላይ ለመቆየት የሞት ቅጣትን ሰዎችን እንደ መጨቆኛና ማስፈራሪያ መሳሪያ ትጠቀምበታለች ብለዋል። ከግድያዎቹ ከፊሎቹ በነፍስ ግድያ በተወነጀሉ ወንጀለኞች ላይ የተፈጸሙ መሆናቸውንም ሪፖርቱ አመልክቷል። ባለፈው መስከረም በፖሊስ ቁጥጥር ስር ያለች ህይወቷ ካለፈው ማሻ አሚኒ ሞት ጋር ተያይዞ አራት ተቃዋሚዎች መገደላቸውን የገለጸው ሪፖርቱ ከ100 በላይ የሚሆኑ ሌሎች ተቃዋሚዎች የሞት ቅጣትና ግድያ ለሚያስከትል ክስና ፍርድ አደጋ መጋለጣቸውን አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም መንግስታት ያለባቸው ዕዳ የኮቪድ-19 ወረርሽኝ በከፋበት ጊዜ ከነበረው ወዲህ በከፍተኛ ደረጃ እያሻቀበ ነው ሲል ዓለም አቀፍ የገንዘብ ተቋም IMF አስጠነቀቀ። በሚቀጥሉት 5 ዓመታት ያሻቀባል ተብሎ ከሚጠበቀው ዕዳ እጅግ የሚበዛው በቻይናና በዩናይትድ ስቴትስ እንደሚሆን የIMF የአገሮች ገቢዎች ክፍል ኃላፊ ቪቶር ጋስፐር ለአጃንስ ፍራንስ ፕሬስ በሰጡት ቃለ መጠይቅ ተናግረዋል። ኃላፊው ይህን ያሉት ትናንት ረቡዕ ይፋ የተደረገው IMF ሪፖርቱን ከማውጣቱ በፊት መሆኑ ተነግሯል። የዚህ የአውሮፓውያኑ የ2023 ዓመተ ምህረት የመንግስታት ዕዳ ከኮቪድ ወረርሽኙ በፊት ይደርሳል ተብሎ ከተጠበቀው አልፏል ብለዋል። የዩናይትድ ስቴትስ ዕዳ ከአጠቃላይ የአገር ውስጥ ምርት ድምሩ ጋር ሲነጻጸር እንደ አውሮፓ አቆጣጠር በ2027 ከወረርሽኙ በፊት ከነበረበት የበለጠ እንደሚሆንም ኃላፊው አመልክተዋል። የቻይና ዕዳ ከአጠቃላይ ምርት ድምር ጋር ሲነጻጸር በየዓመቱ እየጨመረ እንደሚሄድም ጋስፐር ገልጸዋል። እንደ IMF ግምት እንደ አውሮፓ አቆጣጠር በ2028 የቻይና ዕዳ ጫና ከወረርሽኙ በፊት ከነበረው በእጥፍ ይልቃል ተብሎ ይጠበቃል። ከቻይናና ዩናይትድ ስቴትስ ውጪ ያሉ የሌሎች ጥቂት አገሮች የዕዳ ጫና በዓመቱ አጋማሽ የተሻለ ገጽታ መያዙም ተጠቅሷል። ከ60% በላይ የሚሆኑ አገሮች ዕዳ ከአጠቃላይ ምርት ድምር ጋር ሲነጻጸር በሚቀጥሉት 5 ዓመታት እየቀነሰ እንደሚመጣ ጋስፐር ተናግረዋል። ዩክሬን ዛሬ ይፋ ባደረገችው አቋሟ ሞስኮ እንደ አውሮፓ አቆጣጠር በ2014 ህገወጥ በሆነ መንገድ ወደ ራሷ ግዛት የጠቀለለቻት ክሬሚያን ጨምሮ ባለፉት ዓመት ይገባኛል ካለቻቸው በምስራቅ የአገሪቱ ክፍል ከሚገኙ የዩክሬን ግዛቶች ለቃ እንድትወጣ ፍላጎቷ መሆኑን አስታውቃለች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የመጀመሪያው በሆነው የጥቁር ባህር ደህንነት ጉባኤ ላይ በቪዲዮ ባስተላለፉት መልእክታቸው 14ኛ ወሩን ያስቆጠረው የሩሲያ የዩክሬን ወረራ በአውሮፓ መሃል በመድማት ላይ የሚገኝ ቁስል ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃ የሚታወቁት የዩክሬን ድንበሮች የግድ መከበር አለባቸው ሲሉም ሚኒስትሩ አክለዋል። ኩሌባ አያይዘውም ሁላችንም በተባበሩት መንግስታት ቻርተር መርሆች የጋራ እምነቶች መሰረት ክሬሚያ የዩክሬን እንደሆነችና ወደ ዩክሬን ቁጥጥር እንደምትመለስ ተስማምተናል ብለዋል። በመጨረሻም ትናንት ረቡዕ በሲሲሊ ካታኒያ ወደብ በአገልግሎት ብዛት አርጅቶ ከዛገው ጀልባ ውስጥ የጣሊያን የባህር ጠረፍ ጠባቂዎች ከሞት ያዳኗቸው በመቶዎች የሚቆጠሩ ፍልሰተኞች ደስታቸውን ሲገልጹ ታይተዋል። ነዳጅ አልቆባት ባህር ላይ ቆማ በነበረችው ጀልባ ውስጥ 700 የሚደርሱ ፍልሰተኞች እንደነበሩ ተነግረዋል። በዚህ የአውሮፓውያኑ 2023 የመጀመሪያዎቹ 3 ወራት ውስጥ በአፍሪካና አውሮፓ ደቡባዊ የባህር ዳርቻዎች ባለው አደገኛ የባህር መስመር ላይ 441 ፍልሰተኞች መሞታቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቋል። ለብዙዎቹ ፍልሰተኞች ሞት አስተዋጽኦ ያደረገው በመንግስት የሚመራው የነፍስ አድን ስራ መዘግየቱ እንደሆነ የዓለም አቀፉ የስደተኞች ድርጅት ትናንት ረቡዕ ባወጣው መግለጫ አመልክቷል። የጣሊያን ቀኝ ክንፍ መንግስት ቁጥራቸው እየጨመረ የመጣውን ፍልሰተኞች ብዛትና ሞት ለመታደግ ከትናንት በስቲያ ማክሰኞ ለ6 ወራት የሚቆይ ብሔራዊ የአስቸኳይ ጊዜ አዋጅ አውጥቷል። ከዚሁ ጋር በተያያዘ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እና ካቢኔያቸው የ5 ሚሊዮን ዩሮ ወይም 5.5 ሚሊዮን ዶላር ወጪ ፈቅደዋል። ይህ የአውሮፓውያን ዓመት ከገባ ወዲህ ለጣሊያን ወታደሮች ጀልባዎች ወይም የበጎ አድራጎት መርከቦች ባህሩ ላይ የደረሱላቸው ወይም ካለምንም እርዳታ የደረሱ 31 ሺህ ፍልሰተኞች ጣሊያን መግባታቸውን የአገር ውስጥ ጉዳይ ሚኒስቴር መረጃዎች አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሚያዝያ 5 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን ደግሞ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ሄለን ሞዘዝ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በልዩ ኃይሎች መልሶ ማደራጀት ተግባራዊ እንቅስቃሴ ሰብአዊ መብቶች እንዲጠበቁ ሲል ኢሰመኮ አሳሰበ። የኢትዮጵያ መንግስት የክልሎችን ልዩ ኃይሎች መልሶ ለማደራጀት የጀመረው ፕሮግራም ሰብአዊ መብቶች አደጋ ላይ በማይጠል አሰራር እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። በአማራ ክልል የመልሶ ማደራጀቱን ውሳኔ በመቃወም በተፈጠሩ ግጭቶች የደረሱ ጉዳቶችን ከመከታተልና ከመመርመር ስራው ጎን ለጎን ችግሮች በውይይት የሚፈቱባቸውን ምክር ሀሳቦችን በተለያየ ደረጃ ለሚገኙ የመንግስት ኃላፊዎችና ባለድርሻ አካላት በመስጠት የበኩሉን ጥረት በማድረግ ላይ እንደሚገኝም ኮሚሽኑ ባወጣው መግለጫ አመልክቷል። በአገሪቱ የሚስተዋለው ነባራዊ ሁኔታ የፈጠረው ስጋትና ያን ለመተማመን ስሜት ልዩ ኃይል አባላትን ወደ ጸጥታ ተቋማት ለማስገባት ከተላለፈው ውሳኔ ጋር ተያይዞ በክልሉ ለተቀሰቀሰው ቀውስ ተቃውሞና ለተፈጠረው ግጭትም መንስኤ መሆኑን ያብራራው የኮሚሽኑ መግለጫ የሚወሰዱት እርምጃዎች ሰላማዊና ሕጋዊ መሆን እንደሚገባቸው አሳስበዋል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዲሬክተር ያነጋገረው መለስካቸው አመሃ ተከታዩን አድርሶናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ እንዳመለከተው መንግስት በክልሎች የተደራጁ ልዩ ኃይሎችን መልሶ ለማደራጀት ያሳለፈውን ውሳኔ መተግበር መጀመሩን ተከትሎ በአማራ ክልል ተቃውሞዎችና ግጭቶች ተቀስቅሰዋል። በተፈጠሩ ግጭቶችም የደረሱ ጉዳቶችን እየተከታተለ እንደሆነም መግለጫው ይጠቁማል። ኮሚሽኑ የሰብአዊ መብቶች አደጋ ላይ ወድቀዋል ሲል በደረሰው መረጃ መጠን የጉዳቱ ደረጃ ምን እንደሚመስል ቪኦኤ ጠይቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ሥራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ለጥያቄው ማብራሪያ ሰጥተዋል።
ውሳኔ ተከትሎ በተለያዩ የአማራ ክልል ከተሞች በተለይም እኛ መረጃ ባገኘንባቸው በቆቦ፣ በባህር ዳር፣ በወረታ፣ በከምቦልቻ፣ በደብረ ብርሃንና በመራዊ ከፍተኛ የተቃውሞ ሰልፎች እንደተካሄዱ እናውቃለን። መንገድ መዘጋታቸውን፣ የአገልግሎቶች መቋረጥ፣ ኢንተርኔት፣ ከዚህ በተጨማሪም ደግሞ እንግዲህ በጸጥታ ኃይሎችና በሲቪል ሰዎች መካከል እንዲሁም በታጣቂዎች መካከል ከፍተኛ ግብግብና ግጭት የተፈጠረበት ሁኔታ እንደሆነ እናውቃለን። እንግዲህ እነዚህ በራሳቸው እንግዲህ በሰዎች የዕለት ተዕለት ተግባራት ላይ የሚያደርሱት ተጽዕኖ አለ። ይህም ራሱ የሰብአዊ መብት እንደሚባለው ከዛ በተጨማሪ ግን እኛ ባለን እስካሁን በደረስበት መረጃ መሰረት በእነዚህ ከተሞች ሰዎች ሞተዋል። የአካል ጉዳት የደረሰባቸው ሰዎች አሉ። መንገላታት የደረሰባቸው፣ የተደበደቡ ሰዎች አሉ። ለእኛ እነዚህ የሰብአዊ መብት ጥሰቶች ናቸው። እንግዲህ በእያንዳንዱ ቦታ ላይ እንግዲህ እዛም ላይ እንዳመለከት ነው በቆቦ አካባቢ የረድኤት ሰራተኞችን ጨምሮ ነው እነዚህ ጉዳቶች የተከሰቱት። እስካሁን ባለን መረጃ እነዚህ ግርድፍ የሆኑ መረጃዎች ናቸው ያሉ። ወደፊት ግን በእያንዳንዱ ከተማ ውስጥ የነበሩ ችግሮች ምንድን ነበሩ፣ ከሞት ጋር በተያያዘ ከአካል ጉዳት ጋር በተያያዘ እና ሌሎችም የሰብአዊ መብቶች ጥሰቶች ለማረጋገጥ ሰፊ የሆነ የምርመራ እና የክትትል ስራ እንሰራለን ማለት ነው። አሁን ያለን ጠቅለል ያለ መረጃ ነው። እናም መግለጫችን ላይ ግን እንዳመለከት ነው እንደዚህ አይነት ፍርጫዎች ወይም ደግሞ ግጭቶች በሚከሰቱበት ጊዜ ሰብአዊ መብቶች አደጋ ላይ ይወድቃሉ አለ። ይህን ክሊርሊ እያየ ነው ስለሆነ ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻች ነው ጥሪ ያለ።
በአማራ ክልል ላለፉት 5 እና 6 ቀናት ተቃውሞዎችና የሰላም መደፍረስ እንዲሁም ግጭቶች ከተነሱ በኋላ በመንግስት በኩል የተለያዩ መግለጫዎች እየተሰጡ ናቸው። በተደጋጋሚ በተለያዩ ክልሎች ይህ ልዩ ኃይሎችን መልሶ የማደራጀቱ ውሳኔ ተግባራዊ እየተደረገ እንደሆነም እየተገለጸ ይገኛል። በአማራ ክልል ይህን ያህል ተቃውሞ ለምን ተፈጠረ? ዶክተር ሚዛኔ መልስ አላቸው።
ዝርዝር የሆኑ ነገሮች ማየት እንፈልጋለን። ምክንያቱም አንድ ሰብአዊ መብት ላይ አደጋ የሚያስከትል ጉዳይ ሲፈጸም ሰብአዊ መብት ተጥሷል፣ አደጋ ላይ ወድቃል ከማለት በተጨማሪ ለዛ ጥሰት ድራይቪንግ ፋክተር ዋናው ሩት ኮዙ ምንድነው የሚሉትን ሲስተሚክ ኢንቨስቲጌሽን የሚል የማጥናት ስራ እንሰራለን። ነገር ግን በዚህ በመግለጫችን ላይ እንዳመለከት ነው እንግዲህ እንደዚህ አይነት ውሳኔዎች በሚወሰኑበት ጊዜ ከፍተኛ ጥንቃቄ ያስፈልጋል የሚለውን ነገር ለማንሳት ሞክረናል። በተለይም አሁን ያለው ነባራዊ ሁኔታ በሀገሪቱ ውስጥ እንግዲህ ከፍተኛ ስጋት አለ። እንግዲህ የጸጥታ ስጋት አለ በክልል ውስጥ እንግዲህ ሰላማዊ ሰልፎች በግልጽ እንዳመለከቱ የሰላም ጸጥታ ችግርና ስጋት ባለበት ሁኔታ እንዲህ አይነት ውሳኔ ይወሰናል የሚባለው። ከዛ በተጨማሪ ደግሞ እንግዲህ አጠቃላይ በሀገሪቱ ውስጥ ያለው ያለመተማመን ስሜት እየወለደው ስጋት ነው ብለን እናስባለን ማለት ነው።
በመግለጫውም ላይ እንደተበራራው በሀገሪቱ ውስጥ የሚታየው ነባራዊ ሁኔታ ስጋትና የአለመተማመን ስሜት ፈጥሯል። ይህን ችግር ለመፍታትም የተለያዩ ሰላማዊና ሕጋዊ እርምጃዎች እንዲወሰዱ ኮሚሽኑ ጥሪ አቅርቧል። ግን
ይህ ያለመተማመን ስሜትና ስጋት እንዴት ተፈጠረ የሚል ጥያቄ ለዶክተር ሚዛኔ አቅርቤላቸው ነበር።
ኩኛውን በዝርዝር ላልሄድበት እችላለሁ። እንደሚታወቀው እንግዲህ አሁን ኢትዮጵያ ውስጥ ያለው ሁላችንም የምንገነዘበው በጣም ፖላራይዝድ የሆነ ፖለቲክስ ነው እና በክልሎች መካከል ሰጣ ገባ እንዳለ እኔ ፐርሰናሊ የምገነዘበው ነገር አለ እና እነዚህ ነገሮች እንግዲህ በአንዱ ክልል በሌላው ላይ ከፖለቲከኞች መካከልም በኦፖዚሽን እና በገዢው ፓርቲ መካከል ላይ ብዙ ውዝግቦች ሲኖሩ እናያለን። እነዚህ እንግዲህ አለመተማመን ይፈጥራል ማለት ነው። መንግስት የሚወስነው ውሳኔ በቀላሉ ለማስፈጸም የሚቻልበት እድል አይፈጥሩም ማለት ነው። ስለዚህ እንደዚህ አይነት አለመተማመን ካለ፣ ስጋት ካለ ደግሞ ያንን ነገር ለመፍታት መጀመሪያ ጥነት ማድረግና ከዛ በኋላ ውሳኔውን የማስፈጸም ስራ ቢሰራ ይሻላል ነው የምንለው። እንግዲህ ይሄኛው ሰፋ ያለ ትንተና የሚያስፈልገው ነገር ነው። እንዳልኩት ሚስትረስት አለ። በዛ ሁኔታ ውስጥ እንደዚህ አይነት ውሳኔዎች ሲወሰኑ ዜጎች ናቹራል ሪአክት ያደርጋሉ፣ ይቃወማሉ። ያንን ያየ ነው። ስለዚህ ይሄኛውን ነገሮች መተማመን እንዲኖር ያሉ ስጋቶች እንዲወገዱ በዚህ ላይ መተማመን፣ መግባባት ያስፈልጋል።
የኢትዮጵያ ሰብአዊ መብቶች በዚህ መግለጫው እንደጠቆመው የተከሰተውን ወቅታዊ ችግር ለመፍታት ከተለመደው አሰራሩ ወይንም ከመደበኛው የክትትልና ምርመራ ስራው ጎን ለጎን በተለያዩ ደረጃዎች ያሉ ባለድርሻ አካላትንና የመንግስት ኃላፊዎችን ማነጋገር ጀምሯል። ይህ ጥረት ምን ፍሬ አስገኝቷል የሚል ጥያቄም አቅርቤ ነበረ። ዶክተር ሚዛኔ አባተ ይህ አዲስ ነገር አይደለም ይላሉ። እንደ ምሳሌም ከጥቂት ወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከስቶ በነበረው ችግር እንዲህ ያለ እገዛ ኮሚሽኑ አድርጎ እንደነበረ አስታውሰው የሚከተለውን ብለዋል።
ተመሳሳይ አፕሮች ነው የምንከተለው። እንግዲህ አንድ የሰብአዊ መብት ችግር የሚፈጥር ወይም ደግሞ አደጋ ላይ የሚጥል ጉዳዮች በሚከሰቱበት ጊዜ በተለመዱት መንገድ ጉዳዩን ላንፈታው እንችላለን። ለምሳሌ እኛ ምርመራ ማድረግ እንችላለን። የተገደሉ ሰዎች፣ አካል ጉዳት የደረሰባቸው ሰዎች፣ ንግድ ተቋማቸው ላይ ጉዳት የደረሰ ብለን እነዚህ ነገሮችን ዝርዝር ማድረግ እንችላለን፣ ክትትል ማድረግ እንችላለን። ነገር ግን ጉዳዩን ችግሩን ከስር መሰረቱ አድሬስ ለማድረግ ደግሞ ለየት ያለ አፕሮች እና ተጨማሪ አፕሮች ማድረግ ያለብን ነው። ስለዚህም ሁልጊዜም እንደምናደርገው ሁሉ በእያንዳንድ ጉዳዮች ላይ መግለጫችን ላይ በግልጽ ባናመላክተው እንደዚህ አይነት ጉዳዮች በሚከሰቱበት ጊዜ ከሚመለከታቸው የፌዴራልና የክልል አካላት ጋር በመነጋገር እንደዚህ ችግሩ መፍትሄ እንዲያገኝ ጥረት እናደርጋለን ማለት ነው። ጀነራል የሆነ ነገር ነው መልስ የሰጠው። ዝርዝር የሆኑ ነገሮችን እንግዲህ ወደፊት የምንገልጽ ይሆናል ማለት ነው። ነገር ግን እንደ አንድ አፕሮች የምንወስድ መግለጫ ከማውጣት በተጨማሪ ከሚመለከታቸው ሀገራት ጋር በመነጋገር ከነሱ ጋር ከሰብአዊ መብት አንጻር ያለውን እንድብታ የማስረዳት ችግር አድሬስ ለማድረግ ደግሞ ምን አይነት አፕሮች መከተል እንዳለባቸው የእኛን ፐርስፔክቲቭ የመግለጽ የማግባባት ስራዎችን እንሰራለን ማለት ይህን ስራ እንግዲህ ከፌዴራል ጋር ካሉ ኃላፊዎች ብቻ ሳይሆን ክልልም ላይ እንግዲህ የተለያዩ ጽህፈት ቤቶች አሉ። ጽህፈት ቤት አለ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ እነሱም እንደዚሁ በተለያየ ደረጃ በኃላፊዎች የሚሳተፉበት ሁኔታ ይፈጠራል ማለት ነው።
በአማራ ክልል የተከሰተው ተቃውሞና የጸጥታ መደፍረስ ከትናንት ጀምሮ እየረገበ መምጣቱ ይነገራል። አሚኮ ወይንም የአማራ ሚዲያ ኮሚኒኬሽን ዛሬ ከባህር ዳር ባሰራጨው ዜና በሰሜን ወሎ የሀገር መከላከያ ሰራዊት አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ባደረጉት ጥረት የፋኖ አባላቱ ልባዊ ይቅርታ ጠይቀው ስምምነት ተደርሷል ብሏል። የተዘጉ መንገዶችም እየተከፈቱ መሆናቸውን ከተለያዩ የዜና ማሰራጫዎች ለማወቅ ተችሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የመጽሔቱ ትንታኔ ርዕሶች ይቀጥላሉ። ተከታዩም ከዚሁ ርዕስ ጋር የሚያቆየን ነው። የፋኖ ታጣቂና የመከላከያ ሰራዊትን ግጭት በእርቅ ለመፍታት ጥረት መጀመሩን ይመለከታል። በአማራ ክልል ሰሜን ወሎ ዞን ራያና ቆቦ አካባቢ ተቀስቅሶ የነበረው የጸጥታ ችግር በእርቅ እንዲፈታ በሃይማኖት አባቶችና በአገር ሽማግሌዎች በተደረገው ተደጋጋሚ ጥረት ተፈቶ አንጻራዊ ሰላም ሰፍነዋል ነው የተባለው። በአካባቢው ከመከላከያ ሰራዊት ጋር የተኩስ ልውውጥ ውስጥ ገብቶ የነበሩት የምስራቅ አማራ ፋኖ በሚል የሚታወቁት ታጣቂዎች በእርቁ ጥረት ውጊያ ማቆማቸውንና አንጻራዊ ሰላም መስፈኑን የአገር ሽማግሌዎች ለአሜሪካ ድምፅ ገልጠዋል። የሰሜን ምስራቅ እዝ ምክትል አዛዥ ለአካባቢው ተገኝተው የተገኘው አንጻራዊ ሰላም የአገር ሽማግሌዎችና ሃይማኖት አባቶች የተጫወቱትን ሚና ማድነቃቸውን በክልሉ መንግስት የሚተዳደረው የአማራ ሚዲያ ኮርፖሬሽን አመልክቷል። ኮርፖሬሽኑ የምስራቅ አማራ ፋኖ ታጣቂ ከመከላከያ ሰራዊቱ ጋር የተደረገውን ሽምግልና ተቀብሎ ወደ መሰብሰቢያ ማዕከሉ ለመመለስ ግጭቱን በእርቅ መፍታቱንና ስለደረሰው ጉዳትም የተሰማውን ሀዘን መግለጹን ዘገባው አስደምጧል። መስፍን አራጌ ተከታትሎታል።
ትናንት ረቡዕ ማለዳ ከበድ ያለ የተኩስ ድምፅ መስማታቸውን ይህም ፋኖ እየተባሉ የሚጠሩ የአማራ ታጣቂዎች አንድ የፖሊስ ጣቢያን በተቆጣጠሩበት ወቅት የተፈጠረ እንደነበር የመዘዞ ከተማ ነዋሪዎች ተናግረዋል። ፋኖዎቹ ኢላማ ያደረጉት ለርክክብ የመጣን የጦር መሳሪያ ነበር ሲል ለደህንነቴ ሰጋለው በሚል ስሙ እንዳይጠቀስ የጠየቀ አንድ ነዋሪ ለቪኦኤ ገልጿል።
ሌሊት 10 ሰዓት ላይ ተኩስ ልውውጥ ተጀመረ። ፖሊስ ጣቢያ ማለት እንደው ቤታችን ላይ ጥይት እንተባጠው ነበር። ምንድን የተፈጠረው ነገር ስንል ደበደቡን፣ በስምምነት መሳሪያውን አምጡ አሉን። መጀመሪያ ፖሊስ ጣቢያን ኮክቶ፣ ከዛ ተኩስ ልውውጥ ሆነ። የማይሆነን ሀይላቸውን ብዙ ነው። ከዛ በኋላ መሳሪያውን ጭነው ሄዱ። 11 ሰዓት ተኩል ማለት
እንደ ፋኖ ያሉ የክልል ልዩ ኃይሎች ፈርሰው ከፌዴራል ጦርና ፖሊስ ጋር እንዲቀላቀሉ መንግስት ባለፈው ሳምንት ትዕዛዝ ማውጣቱን ተከትሎ በአማራ ክልል ተቃውሞና ግጭት ተቀስቅሷል። ክልሉ ውስጥ በተከሰተው ግጭት የተጎዱ ሰዎችን ቁጥር ወዲያውኑ ማወቅ ባይቻልም ማክሰኞ ዕለት በርካታ ሰዎች በጥይት እንደተመቱ የሮይተርስ የዜና ወኪል የኮምቦልቻን ከንቲባ ጠቅሶ ዘግቧል። ፌዴራል ሰራዊት የአማራ ልዩ ኃይልን አግተዋል የሚል የሐሰት ያሉት ወሬ ከተሰራጨ በኋላ የተቃውሞ ሰልፈኞች አንድ የጦር ሰፈር ማጥቃታቸውን ከንቲባ መሐመድ አሚን ለሮይተርስ በሰጡት ቃል ገልጸዋል። ብዛታቸውን ማረጋገጥ ባይቻልም ከአዲስ አበባ 130 ኪሎ ሜትር ላይ በምትገኘው ደብረ ብርሃን ከተማ ውስጥ የተጎዱ ሰዎችን ማየታቸውን እማኞች ተናግረዋል። ከትናንት በስቲያ ማክሰኞ ጀምሮ እየተካሄደ ያለ ግጭት እንዳለ ኢሳያስ እንደሚባል የገለጸ አንድ ነዋሪ ለቪኦኤ ተናግረዋል።
ህዝቡም ማስገባም ነው፣ መከላከያ ደግሞ ተጠራጠራለሁ አይነት ነገር ከተማ መገባለሁ ነው። ያው ፋኑና ያው ህዝቡ ያለውን ይዞ ሁላም ምንም ገጀራ ምንም እየያዘ ህዝቡም ይዘው እየተጠባበቀ ነው። መከላከያም ያው በከባድ መሳሪያ የታገዘ ጦርነት ነው አሁን ያለው።
እንደ ጎንደርና የክልሉ ዋና ከተማ በሆነችው ባህር ዳር ባለስልጣናቱ እንደተለመደው ኢንተርኔት አቋርጠዋል ሲሉ ነዋሪዎቹ ለቪኦኤ ተናግረዋል። በአንድ የባህር ዳር ቡና ቤት ውስጥ ሰኞ በደረሰ ፍንዳታ 2 ሰዎች ሲሞቱ ብዙዎች ቆስለዋል። የካቶሊክ እርዳታ አገልግሎት የሚባለው የረድኤት ድርጅት 2 ሰራተኞቹ ወደ አዲስ አበባ በመመለስ ላይ ሳሉ ባለፈው እሁድ በጥይት ተመተው እንደተገደሉበት አስታውቋል። ግድያው በአካባቢው ካለው ተቃውሞ ጋር ግንኙነት ይኖረው እንደው ለጊዜው ባይታወቅም ክልሉ ውስጥ እየተበላሸ የመጣው የጸጥታ ሁኔታ አሳሳቢ መሆኑን ታዛቢዎች እየተናገሩ ነው። ይህ በእንዲህ እንዳለ የክልል ኃይሎች ወደ ፌዴራል ኃይሎች መጠቃለል ለዘላቂ ሰላም አስፈላጊ ነው ይላሉ በአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ተቋም የቀድሞ ዲሬክተር ዮናስ አዳዬ።
9 ወይም 11 ልዩ ጦሮች ለኢትዮጵያ ለኢኮኖሚዋም፣ ለማኅበራዊ እድገቷም፣ ለዘላቂ ጸጥታዋም አይበጅም።
አማራ ክልል ውስጥ ካለው ተቃውሞና ግጭት ጋር የተያያዙ የተጎጂዎችን ቁጥር በተመለከተ ፌዴራል መንግስቱ ያወጣው ማረጋገጫ የለም። የክልል ኃይሎች ትጥቅ እንደማይፈቱ፣ ከፌዴራል ኃይሎች ጋር የማዋሃዱ ሥራ ግን አስፈላጊ ከሆነ በግድም ጭምር እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ተናግረዋል። የፌዴራል መንግስትና የትግራይ ኃይሎች ባለፈው ጥቅምት የሰላም ስምምነት መፈራረማቸውን ተከትሎ ኢትዮጵያ 2 ዓመት ከፈጀ ጦርነት ተላቃለች። በጦርነቱ የአማራ ኃይሎች ከፌዴራል እና ከኤርትራ ኃይሎች ጋር ወግነው ከትግራይ አማጽያን ጋር ተዋግተዋል። በጦርነቱም በመቶ ሺዎች የሚቆጠሩ ሕይወት ጠፍቷል። በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል።
እንግዲህ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ ቀደም ብዬ ያስተዋወቅኩትን ሳይሆን ከእሱ የሚከተለውን ነበር በቴክኒክ እክል ምክንያት የሰማችሁት። ይህ የተከታተላችሁት ዘገባ የታጣቂዎች ከመዘዞ ፖሊስ ጣቢያ መሳሪያ መዝረፋቸው የተሰማበት በአማራ ክልል ጎንደር ከተማ አቅራቢያ ባለችው መዘዞ ከተማ ታጣቂዎች የአንድ ፖሊስ ጣቢያን ለተወሰነ ሰዓት ተቆጣጥረው መሳሪያ መውሰዳቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ያስታወቁበት ነው። ክልል ውስጥ ሰሞኑን የተስተዋለው በነዋሪዎችና በፌዴራል ሰራዊት መካከል ያለው ግጭት የጀመረው ባለፈው ሳምንት ሲሆን ይህም መንግስት የክልል ኃይሎች ፈርሰው ከፌዴራል መከላከያ ኃይሎችና ከፖሊስ ጋር እንዲቀላቀሉ መመሪያ ማስተላለፉን ተከትሎ የመጣ ነው። ይህንን ዘገባ እንግድ ወልዴ እንዳሰናዳልን የአሜሪካ ድምጿ ማያ ምስክር ከአዲስ አበባ ያጠናቀረችውን ጨምቆ የቀረበ ነበረ። ቀደም ብዬ ወደ አስተዋወቅኳችሁ ወደ መስፍን አራጌ ዘገባ ነው የምናልፈው። የፋኖ ታጣቂዎችና የመከላከያ ሰራዊትን ግጭት በእርቅ ለመፍታት ጥረት መጀመሩን የሚመለከተው እንሆ።
መንግስት የሁሉንም ክልሎች ልዩ ኃይሎች ወደ ፌዴራል የጸጥታ ተቋማት በማስገባት መልሶ የማደራጀት እንቅስቃሴውን ይፋ ማድረጉን ተከትሎ በተለያዩ የአማራ ክልል አካባቢዎች ተቃውሞና ለመረጋጋቶች ነበሩ። ከነዚህም በሰሜን ወሎ ዞን የሚገኘው ቆቦ ከተማና አካባቢው ይገኙበታል። ፋኖ እየተባለ በሚጠራው የአካባቢው ታጣቂና በመከላከያ ሰራዊት መካከል የተፈጠረውን ግጭት ዘወልድ በሚባለው የሽምግልና ስርዓት በእርቅ ለመፍታት በተደረገው ጥረት አንጻራዊ ሰላም መስፈኑንና የተኩስ ድምጽ መቆሙን የቆቦ ከተማ ዘወልድ ዋና ጸሐፊና የሽምግልና ቡድኑ አባል ፈንታው ጫኔ ገልጸዋል።
ትላንትና የተፈጠረውን ብቻ ሳይሆን ትላንትና በፊት የራያ ማህበረሰብ የአባታቸውን የጥንቱን ፋኖን የሚለውን ስም በመያዝ በመሰባሰብ ኢትዮጵያን ለማስከበር ከሚዋደቀው መከላከያ ጎን በመሰለፍ አብረው የድርሻቸውን ተዋጥተው ከዚህ ደርሰዋል። አብረው በጋራ አገራቸውን ነጻ አውጥተዋል። ትላንትና ግን ባለመግባባት ሁለቱ ወንድማሞች በአንድ ጎራ ተሰልፈው ባለመግባባት ከፍተኛ ትንሽ ችግር ተፈጥራለች። ይህችን ችግር ግን ሰፋ እያለ በምትመጣበት ሰዓት የአካባቢያችን ራያ ዘወል የሚባል አለ። ያንን ይዞ በመጓዝ መሰል ሽማግሌዎችና ሃይማኖት አባቶችን ይዞ በመጓዝ ሁለቱን ግራና ቀኝ ያለውን ጎራ አገናኝቶ ያሉትን ችግሮች ፈትቶ አብረው እንዲቀጥሉ አስደርገናል።
መግባባት የተደረሰባቸውንና በሚቀጥሉት ጊዜያት የሚሰሩ ተግባራትም ላይ ውይይት መደረጉን ያስታወሱት
ብዙ ለኢትዮጵያ ሲሉ እጃቸው የተቆረጠ አካላቸው የጎደሉ ወጣቶች ፋኖች ይኖራሉ። እነዚያን ግን ከመንግስት ጋር እየተነጋገሩ ቁስለኛም በቁስለኛ የሞተን የደም ካሳውን ማንኛውም ነገር መንግስት ባወረደ ኦሪንቴሽን ገበሬውም ወደ ገበሬ ግብርናው የግል መሳሪያውን ተፈቅዶለት በግሉ ነጋዴውም ወደ ንግዱ እንዲሰማራ መንግስት የሚመለከታቸው አካሎችና የሀገር ሽማግሌዎች ጋር ውይይት ፈጽሟል። አብረን በጋራ ሆነ እንድንፈጽም አስደርገናል።
ትናንት የእርቅ ሂደቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ትስስር ገጾች በስፋት መለቀቁን ተከትሎ ጉዳዩ የብዙዎቹን ትኩረት ስቦ ነበር። በተለይም ከሀገር ሽማግሌዎችና የሃይማኖት አባቶች ጎን ተሰልፈው እርቁ ውጤታማ እንዲሆን እርፎ መረባ እያሉ ጸሎትና መልእክት ካስተላለፉት እናቶች ጎን እንደነበሩ ስማቸውን ከመጥቀስ የተቆጠቡ አንዲት እናት ተናግረዋል።
እርፎ መረባ ትልቅ የእርቅ ስነ ስርዓት ነው እና በዛ መልኩ ነው ግጥሙን የምትገጥመው። አንድ ሴት ነች። አደሬ ለብሰው ጉፍታም ይባላል። ያንን ለብሰው ነው ባካቸው ልጆ ተብሎ የተለመነው እና እርፎ መረባ መረባ ይላል ተቀባዩ። የገባብን ሰይጣን ይውጣልን፣ አላህ ያውጣልን፣ ጌታ ያውጣልን እያሉ እንትን ይላሉ። ከሽማግሌዎቹ ባሻገር የሴቶቹን እንባ ነበር ሲያዩ የነበሩት እና በጣም ልብ የሚሰብር ነበር። ሁሉም ልጁን ያው ፋኖ ያልገባ የለም በየቤቱ። ከዛ አንጻር ባካችሁ ስለወላድ ብላችሁ እኛ ልጆቻችንን በምንም መንገድ እንዲያቆሙ እናደርጋለን። ከወደ እናንተ ግን የሚተኮሰው ከባድ መሳሪያ፣ ሌሎችም ነገሮች አቁሙልን፣ ጊዜም ስጡን ልጆቻችንን እስክንመክር ሄደንም እስከምንሸመግል ድረስ ጊዜ ስጡን ተባለ። እሻለ
አስተያየት ሰጫዋ ለሰላም ሲባል ረጅም የእግር ጉዞ እስከ ማድረግ መድረሳቸውንም አክለው ጠቅሰዋል።
ቆቦ ነው ስብስባችን የነበረው። የአላማጣ ከተማ የአገር ሽማግሌና የሃይማኖት መሪዎች መጥተዋል። እንደዚሁ የሃይማኖት አባቶች፣ የአገር ሽማግሌዎችና ወላጆች ነበር በጋራ ሽምግልናውን እንዲቀጥል ያደረጉት። ሞት ይቅር፣ እርስ በርስ መጋደል ይቅር፣ በጋራ ሁነን የሚጠየቀውን አካል ጠይቀን ይህ ግጭት እንዲቆም እናድርግ የሚል ነበር። ከዛ በጋራ ሁኖ ጮሬ የሚባል ቦታ አለ፣ የመከላከያ ካምፕ ያለበት ማለት ነው። ትርዛ ነው የተሄደው። ከአምስት ኪሎ ሜትር በላይ የሆናል። ሁላችንም በእግራችን ነው የሄድነው።
እርቁን ተከትሎ ቆቦና አካባቢዋ አንጻራዊ ሰላም ሰፍኗል፣ የተኩስ ድምጽ ቆሟል፣ መደበኛ ስራዎች ጀምረዋል ይላሉ የአካባቢው የመረጃ ምንጮች። ራሱን የምስራቅ አማራ ፋኖ የሚለውን አካል አመራር ለማግኘት ያደረግነው ጥረት ለጊዜው ባይ ባይሳካልንም በክልሉ መንግስት በሚተዳደረው የአማራ ሚዲያ ኮርፖሬሽን ላይ አስተያየታቸውን የሰጡት ፋኖ ምሬ ወዳጆ ከመከላከያ ኃይሉ ጋር ባለመግባባት በተከሰከሰው ግጭትና በደረሰው ጉዳት የተሰማቸውን ሀዘን ገልጸዋል።
መከላከያ ማለት በዚህ ትግል ላይ ብዙ አስተዋጽኦ ያደረገ እጅግ የምንወደው የምናከብረው ወደፊትም ቢሆን አገር ነው ተቋም ነው። በጠፋብን ህይወት በተለያየ ቦታ እጅግ አዝነናል። እኛም ያጣናቸው ጓዶች አሉ፣ የመከላከያም ተመሳሳይ።
እርቁን መቀበላቸውን ለጣቢያው ያስታወቁት ፋኖ ምሬ ለዚህም ምክንያት ያሉትን ዘርዝረዋል።
አባት የሌለበት ሀገር፣ ሽማግሌ የሌለበት ሀገር ሀገር አይደለም ብለን እናስባለን። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች ለሀገር ትልቅ ባለውለታ ናቸውና ደም ከመፋሰስ ከግጭት ሳይደረስ የሀገር ችግሮች እንደነዚህ አይነት አባቶች ይፈታሉ ማለት ነው። አሁን በሰላም ቦታ ውለናን ወደፊትም እየተማከርነ ነገሮችን እንድንፈታ ያው መልእክታችን ነው።
የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ብርሃኑ ጥላሁንን የጠቀሰው የአማራ ሚዲያ ኮርፖሬሽን የሃይማኖት አባቶች ሰላም እንዲመጣ ላደረጉት ጥረት አድናቆታቸውን መግለጻቸውን አሰምተዋል።
ይሄ ግጭት፣ ይሄ ንትርክ፣ ይሄ በየመንገዱ የነበረውን ሁከት ያቆመው ማንም አይደለም። የሀገር ሽማግሌ መሀል እየገባ ነው ያቆመው።
ፋኖ በአማራ ክልል የተለያዩ አካባቢዎች የተደራጁ ወጣቶች ታጥቀው የሚንቀሳቀሱበት ኢመደበኛ አደረጃጀት ሲሆን እንደየ አካባቢዎቹ በሰብአዊ መብቶች ጥሰቶችና ወሰን የተሻገሩ ጥቃቶች ከአንዳንድ ወገኖች ክስና ውንጀላዎች ይቀርቡበታል። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ምሁሩ ማህደር ታደሰ ዘመናትን የተሻገረው የሽምግልና ስርዓት የከፋ ደም መፋሰስ እንዳይፈጠር የላቀ ሚና ተጫውቷል ብለዋል።
በሀገር ደረጃ ፍትህ ሲጓደል፣ የመንግስታዊ ስርዓቱ ሲላላ፣ በአካባቢው ላይ መደበኛ የተባለው የአስተዳደራዊ ስርዓት በማይኖርበት ሰዓት ልክ መንግስት እንዳለ ሰው አስዩም እንዲያደርግና እንዲህ አይነት ችግሮች፣ እንዲህ አይነት አለመረጋጋቶች እንዳይፈጠሩ ትልቅ ሮል ይጫወታል። ምናልባት በዳይ የሚባለው ወገንም በዚህ ስርዓት ውስጥ አልካተትም አልገባምም ካለ እንበደዴ የሚባል የመጨረሻ እርምጃ እስከመውሰድ ድረስ። እንበደዴ ማለት ከማንኛውም ማህበራዊ አገልግሎት በዳይ ተብሎ ወይም ስርዓቱን አልከተልም አልቀበልም ያለ ሰው የሚያገሉበት ስርዓታቸው ነው። ከ16-17 ጀምሮ በወንዝ እየተከፈለ ስንየሰገድ፣ መዛርድ፣ ዘወልድ፣ ክፍሎ የሚባሉ የወንዝ አባቶች አሉ። ልክ እንደ ባውንደሪ ሆኖ የሚያገለግል በዛ ወንዝ ስር ውስጥ የሚገኙ ሰዎች ቀድመው ይሄ ስርዓት የተከሉ ሰዎች ናቸው።
በቆቦ ከተማ አንጻራዊ ሰላም መስፈኑን ለአሜሪካ ድምጽ ያረጋገጡት ምሁሩ ይህም የሽምግልናውን ውጤታማነት የሚያሳይ እንደሆነ ጠቁመዋል።
በጣም ትልቅ ውጤት ተገኝቷል። ከሶስት ቀን በፊት በትልልቅ መሳሪያዎች የተደገፈ ከፍተኛ ውጊያ ነበረ። ዛሬ ሁለት ዓመት በፊት ጀምሮ አካባቢው የጦርነት ቀጠና የነበረ ነው። ብዙ ሰዎች ሞተዋል፣ ተገለዋል። በጦርነቱ ምክንያት የስነ ልቦና ጫና የደረሰባቸው ህጻናት የሚገኙበት ቦታ ነው። አመታዊ ግብር በሚመስል መልኩ እንዲህ አይነት ችግር በተፈጠረበት ሰዓት ከህብረተሰቡ ውስጥ የተነበበው ነገር ተስፋ የመቁረጥ ስሜት፣ ደግሞ አመቱን ጠብቆ መጣ የሚለው ስሜት ነው እና ይሄ ግጭት መጀመሪያ ቶሎ የተኩስ አቁሙ ስምምነት እንዲኖር ማንም ሰው የተኩስ ድምፅ እንዳይሰማ ማድረግ ትልቅ ውጤት ነው።
የክልሉ ርዕሰ መስተዳደር ይልቃል ከፋለን መግለጫ ይዞ የቀረበው የአማራ ሚዲያ ኮርፖሬሽን ለዘላቂ መፍትሄ ውይይት አዋጭ ነው ማለታቸውን አስደምጧል።
ከዚህ ችግር በመተባበር በሰላምና በውይይት በመፍታት መውጣት እንችላለን። እስካሁን እየተደረጉ ያሉ ጥረቶች በየአካባቢ የሚያስመሰግኑ ናቸው። ሰላም፣ ውይይት ብቸኛ የመፍትሄ አማራጭ ተደርጎ ተወስዷል። በየአካባቢ ያለው ውይይት ተጠናክሮ መቀጠል አለበት።
የክልል ኃይሎች ትጥቅ እንደማይፈቱ፣ ከፌዴራል ኃይሎች ጋር የማዋሃዱ ስራ ግን አስፈላጊ ከሆነ በግድም ጭምር እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ተናግረው ነበር። የፌዴራል መንግስትና የትግራይ ኃይሎች ባለፈው ጥቅምት የሰላም ስምምነት መፈራረማቸውን ተከትሎ ኢትዮጵያ 2 ዓመት ከፈጀ ጦርነት ተላቃለች። ጦርነቱ የአማራ ኃይሎች ከፌዴራልና ከኤርትራ ኃይሎች ጋር ወግነው ከትግራይ አማጽያን ጋር ተዋግተዋል። በጦርነቱም በመቶ ሺዎች የሚቆጠር ሕይወት ጠፍቷል። በሚሊዮኖች የሚቆጠሩት ደግሞ ተፈናቅለዋል። ዛሬ በደሴና በኮምቦልቻ ከተሞች የንግድ ተቋማት፣ የመንግስት መስሪያ ቤቶች ተከፍተው የዋሉ ሲሆን የጸሎተ ሐሙስ ስርዓት በአብያተ ክርስቲያናት፣ የረመዳን ጾም አፍጣሪዎች በአስቤዛ ሸመታና በመስጊድ ጸሎት አሳልፎ አምሽተዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
መስፍንን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የልዩ ኃይል ጉዳይ አሁን ደግሞ ወደ ኦሮሚያ ያሻግረናል። የኦሮሚያ ክልል የልዩ ኃይል አደረጃጀት ስምሪት ማቆሙን አስታወቀ። የመልሶ ማደራጀት ሂደቱ በደቡብ ክልል መጀመሩንም በሶማሌ ክልልም መጽደቁ ተገልጧል። የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ ተቋማት በማስገባት መልሶ የማደራጀት ተግባር በማከናወን ላይ መሆኑን የገለጸው የኦሮሚያ ክልል የልዩ ኃይል አደረጃጀትን ስምሪት ማቆሙን የክልሉ ፖሊስ ኮሚሽነር አራርሳ መርዳሳ አስታውቀዋል። የክልሉን የጸጥታ ማስከበር ስራም የአገር መከላከያ ሰራዊት የፌዴራል ፖሊስ መረከቡን ኮሚሽነሩ ገልጠዋል። ኮሚሽነሩ አክለውም በተመሳሳይ መልኩ የደቡብና የሶማሌ ክልሎችም በፌዴራል መንግስት የተላለፈው የልዩ ኃይል መዋቅራዊ ለውጥ ውሳኔ በመተግበር ሂደት ላይ መሆናቸው ተገልጧል። የልዩ ኃይል አባላቱ በመደበኛ የጸጥታ ተቋማት ማለትም በሀገር መከላከያ ሰራዊት፣ በፌዴራል ፖሊስ ሰራዊትና በክልል ፖሊስ ሰራዊት ውስጥ እንደሚካተቱ የየክልሎቹ አመራሮች አስረድተዋል። ፀሐይ ዳምጠው ናት የተከታተለችው።
የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ ተቋማት በማስገባት መልሶ የማደራጀት ፕሮግራም በሚል በፌደራል መንግስት የተላለፈው ውሳኔ በኦሮሚያ ክልል ወደ ትግበራ ምዕራፍ መግባቱን የክልሉ ፖሊስ ኮሚሽነር ገልጸዋል። ኮሚሽነሩ አራርሳ መርዳሳ ለአሜሪካ ድምጽ ሲናገሩ የመንግስትን የመዋቅራዊ ለውጥ ውሳኔ መነሻ ያደረገው የኦሮሚያ ክልል የልዩ ኃይል አባላትን ቅጽ በማስሞላት ላይ እንደሚገኝ አመልክቷል። የልዩ ኃይል አባላት በሀገር ደረጃ ወደ ጸጥታ ተቋማት ለመግባት በተቀመጠው መስፈርት መሰረት እንደ ፍላጎታቸው ቅጽ እየሞሉ ይገኛሉ ሲሉ አተገባበሩን አስረድተዋል።
በፌዴራል መንግስት ውሳኔ ተወስኖ ወደ ስራ እንድንገባ አቅጣጫ ከተቀመጠ ወዲህ ከአመራር እስከ ልዩ ኃይል አመራሮች እና ስምሪት ሰጪዎች በየደረጃው ውይይት ተካሂዶበታል። ውይይቱ በኦሮሚያ ፖሊስ ኮሚሽን እና ከክልሉ ጸጥታ መዋቅር ጋር በተቀናጀ መልኩ ተደርጓል። በውይይቱ መግባባት ላይ ከተደረሰ በኋላ የልዩ ኃይሉን መዋቅር መልሶ ለማደራጀት በተቀመጠው አቅጣጫ መሰረት እየተከናወነ ነው። በሂደቱ ያጋጠመን ችግር የለም።
በዚህ መሰረትም ክልሉ የልዩ ኃይል ስምሪት ማቆሙን ኮሚሽነር አራርሳ መርዳሳ ተናግረዋል።
ይህ ኃይል በመረጠው የጸጥታ ኃይል መዋቅር ተቀላቅለው እንዲሰሩ ከተወሰነ ወዲህ ለውጥ እየተደረገ ስለሆነ እንደ ከዚህ ቀደሙ ተደራጅቶ የሚንቀሳቀስ ኃይል አይኖርም። እንደየእዛቸው ወጥተው ወደ ተለያየ የጸጥታው ዘርፍ ለመቀላቀል ሂደት ላይ ናቸው። ስለዚህ አሁን በክልሉ የልዩ ኃይል ስምሪት የለም። ልዩ ኃይሉ ወደ መረጠው እንዲቀላቀል ምዝገባ እየተካሄደ ነው። ነገር ግን መከላከያ ሰራዊትን መቀላቀል የሚፈልገው ስለፈለገ ብቻ ሳይሆን መስፈርቱን አሟልቶ ሲገኝ ነው የሚቀላቀለው። ወደ ሌሎች መዋቅሮችም የሚቀላቀሉት በዚሁ መሰረት ነው። አልፈልግም ያለም መብቱ ተከብሮለት መቋቋሚያ ተሰጥቶት ይሰናበታል።
የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ታጣቂ ቡድን ጋር የሚካሄደው ውጊያ በኦሮሚያ ክልል ከሚታዩት የጸጥታ ችግር አንዱ ነው። ከዚሁ የጸጥታ ችግር ጋር በተያያዘ የፌደራሉ የሀገር መከላከያ ሰራዊትና የፌደራል ፖሊስ የኦሮሚያ ልዩ ኃይልን በመተካት በሁሉም አካባቢ ተሰማርተዋል ብለዋል።
እንደ ኦሮሚያ ክልል ሸኔ የተደረገለትን የሰላም ጥሪ ባለመቀበሉ የክልሉ ጸጥታ እንዳይታወክ የጸጥታው ኃይል በክልሉ ተሰማርቷል። በክልሉ ሁሉም አካባቢ የአገር መከላከያ፣ የፌዴራል ፖሊስ፣ መደበኛ ፖሊስና የአካባቢ ሚሊሻ ተቀናጅተው ይሰራሉ።
በሌላ በኩል የደቡብ ብሔር ብሔረሰቦችና ሕዝቦች ክልልም የልዩ ኃይል መዋቅር በውሳኔው መሰረት መልሶ የማደራጀት ስራ መጀመሩን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ተናግረዋል።
ጠንካራ አገር ለመመሰረት ለመገንባት ጠንካራ የሰራዊት ኃይል ለመገንባት አንድ ወጥ መሆንም ስላለበት በዚህ ጉዳይ ላይ መንግስት ያቀረበውን ሀሳብ እኛ በበጎ መልኩ ተቀብለናል። በክልላችን ያለ ልዩ ኃይል በፈለገበት ሲፈልግ በመከላከያ፣ በፌዴራል፣ በመደበኛ ፖሊስ በዚሁም በፌዴራል ማረሚያ፣ በክልል ማረሚያ በመረጠበት አሊያም ደግሞ በዳራጎት ማቋቋሚያ ይዞ መውጣት የሚችልበት አማራጮች የተዘጋጁ ስለሆነ ይሄን ይዞ መውጣት በሚችልበት በአገር ደረጃ ተወያይተናል። ከዚህም በክልል ደረጃ በዚህ መልኩ ተግባብተናል። እስከ ታችኛውም ድረስ ያለውን የክልሉ ልዩ ኃይል በዚህ ጉዳይ አወያይተናል። ሰራዊቱም ደግሞ በፈለገበት ምርጫ የራሱን ፎርም እንዲሞላ አድርገናል። ቀጣይ መንግስት ስላስቀመጠው አደረጃጀት ዝግጅት አጠናቀና ያለ ነው።
የሶማሌ ክልል ፕሬዚዳንት ሙስጠፌ መሐመድ በትዊተር ገጻቸው እንዳሰፈሩት የክልሉ ካቢኔ የልዩ ኃይል መዋቅርን መልሶ የማደራጀት ውሳኔ አስፈላጊነት ላይ ተወያይቶ ማጽደቁን ገልጸዋል። የሁሉንም ፌዴራላዊ ክልሎች የልዩ ኃይል አባላትን ወደ መደበኛ የጸጥታ ተቋማት የማስገባት ፕሮግራም በመላው ሀገሪቱ እንደምትተገበር የኢትዮጵያ መንግስት ማሳወቁ ይታወሳል። ለፕሮግራሙ አተገባበር በመንግስት አቅጣጫ መቀመጡን ለአሜሪካ ድምጽ ተናገሩት የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ በልዩ ልዩ ደረጃ ከሚገኙ የጸጥታ አመራሮች ጋር ውይይት እንደተደረገበትና ይህም በሀገር አቀፍ ደረጃ የሚከናወን እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። ተከታዩ ደግሞ ወደ ባህር ዳር የሚወስደን ዘገባ ነው። ባህር ዳር ላይ የታሰረው የቀድሞ አልአይን ዘጋቢ ወደ አዲስ አበባ መዛወሩ ተገለጠ። በልዩ ልዩ የሀገር ውስጥና የዓለም አቀፍ ብዙሃን መገናኛ ላይ በዘጋቢነት የሰራውና በአሁኑ ወቅት በአራት ኪሎ ሚዲያ የተሰኘ ዩቲዩብ አዘጋጅ የሆነው ዳዊት በጋሻው ትላንት በጸጥታ ኃይሎች ቁጥጥር ስር ከዋለበት ባህር ዳር ወደ አዲስ አበባ ተመልሶ በእስር ላይ እንደሚገኝ ባልደረባው አላዛር ተረፈ ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ዳዊት በጋሻው ከእስር እንዲለቀቅ ጠይቋል። ዳዊት በጋሻውን ጨምሮ የዩቲዩብ ብዙሃን መገናኛ ባለሙያዎች ሰሞኑን በጸጥታ ኃይሎች በተከታታይ እየታሰሩ መሆኑም ተገልጧል። ኬኔዲ አባት ተከታትሎታል።
የአላይን አማርኛ የቀድሞ ዘጋቢ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር መስራችና የስራ አስፈጻሚ ኮሚቴ አባል አሁን ደግሞ አራት ኪሎ ሚዲያ የተሰኘ የዩቲዩብ ብዙሃን መገናኛ መስርቶ በአዘጋጅነት የሚሰራው ዳዊት በጋሻው ትናንት ረቡዕ ሚያዝያ 4 ቀን 2015 ዓ.ም ባህር ዳር ከተማ ውስጥ በጸጥታ ኃይሎች ቁጥጥር ስር የዋለ ሲሆን በዛሬው ዕለት ወደ አዲስ አበባ መዛወሩን የስራ ባልደረባው አላዛር ተረፈ ለአሜሪካ ድምጽ ገልጿል።
ከተያዘ በኋላ የት እንደነበር ለማወቅ አልቻልም ነበረ። ነገር ግን ዛሬ ረፋድ አካባቢ ጀምሮ ወደ አዲስ አበባ መምጣቱን ለማወቅ ችያለሁኝ። ከዛ ባሻገር አራት ኪሎ ውስጥ ሲጠቀምበት የነበረው ቢሮ አካባቢ እንደዚሁ ፍተሻዎችን ለማድረግ የፌዴራል ፖሊስ የምርመራ አካላት እዛ መጥተው አብረው ዳዊትን ይዘውት እንደውለውልኝም ነበረ። ዳዊት ኦልሬዲ አዲስ አበባ እንደገባ ለማወቅ ችያለሁ። በዛ አጋጣሚ ነው ዳዊትን ያገኘሁት። አዲስ አበባ መምጣቱንም ለማወቅ የቻልኩት በዛ አጋጣሚ ነው።
ዛሬ ከሰዓት በኋላ ቢሮው በጸጥታ ኃይሎች መፈተሹንና አራት ዴስክቶፕና ሁለት ላፕቶፕ ኮምፒውተሮች መወሰዳቸውንም የገለጸው አላዛር
ቢሮውን በር ሰብረው ገብተው ነው ይህንን ያደረጉት። ከዛ ባሻገር ቢሮውን አሽገው ሄደዋል። አሁን ደግሞ ያው ወደ መኖሪያ ቤት ፍተሻ ለማድረግ ወደ እዛ መሄዳቸውን መረጃ አለኝ።
ዳዊት ባህር ዳር ላይ የተያዘው ያለ ፍርድ ቤት ትዕዛዝ እንደነበረም ተናግሯል።
ዳዊት እንግዲህ ባህር ዳር በተለይም ባህር ዳር የነበረው አራት ኪሎ ሚዲያ ከተዘረፈ በኋላ ነው። ለመስራት የምንችልበት ሁኔታ አልነበረም። ወደ ሚዲያው መመለስ የምንችልበት አጋጣሚ አልነበረም። የነበሩንም የመስሪያ ቁሳቁሶች ተወስደውብና ካሜራን ጨምሮ። ስለዚህ አዲስ አበባ ላይ መስራት የምንችልባቸውን ቁሳቁሶች ካላገኘ ምናልባት የሚደግፉ ሌሎች ጓደኞቻቸውን ካሉ ቁሳቁስ ሊተባበሩ የሚችሉ ካሉ ካሜራ ሊሰጡን የሚችሉን ካሉ ብሎ ወደ ባህር ዳር ሄዶ ነበር። በዛም እረፍት አይነት ነገር ማለት ነው። ነገር ግን በዛው በሄደበት እንዲህ አይነት የመያዝና ያለ ፍርድ ቤት ትዕዛዝ እንደዚሁ የመታፈን አይነት ሁኔታ አጋጥሞታል። እንግዲህ ዳዊት በተለያዩ የመንግስትና የግል ሚዲያዎች ላይ እናውቀዋለን። በኢትዮጵያ ፕረስ ድርጅት እንደዚሁም ደግሞ በፋና ብሮድካስቲንግ ኮርፖሬሽን፣ በኢትዮጵያ ቴሌቪዥን፣ በኢትዮ ኤፍኤም፣ በኢቢኤስ እንደዚሁም ደግሞ በስተመጨረሻ አካባቢ በአላይን በተሰኘው የተባበሩት አረብ ኤሚሬቶች ሚዲያ ላይ ሲሰራ ነበረ። መጨረሻ ላይ ግን አልአይን በተለይም ከኒስር ጋር በተያያዘ ከነበረው አጠቃላይ ሁኔታም ጋር በተያያዘ መንግስት ጫናውን አበርትቶት ስለነበረ በግፊት እንድንለቅ ተደርገን ስለነበር በራሳችን መንገድ መስራት ብንችል በሚል አራት ኪሎ የሚል ሚዲያ ያው መስርተን ስንሰራ ነበረ።
የዳዊትን መታሰር ማረጋገጡን የገለጸው የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዚደንት ጥበቡ በለጠ በተከታታይ እየተፈጸመ ያለው የጋዜጠኞች እስር በሞያው ላይ ከፍተኛ ተጽዕኖ ያሳደረ መሆኑን ገልጿል። የማህበሩ መስራችና የሥራ አመራር ኮሚቴ አባል የሆነው ዳዊት በጋሻው እንዲፈታም ጠይቋል።
ዳዊት በዚህ በጋዜጠኝነት ሞያ ውስጥ አሁን በልዩ ልዩ አጋጣሚ የታሰሩ ካሉ የሙያው ባልደረቦች መካከል አንዱ ሆኖም ስላገኘ ነው። ስለዚህ በጋዜጠኝነት ሙያ ውስጥ እየተፈጠሩ ያሉ እነዚህ ስርዓቶች፣ ጋዜጠኞች የት እንዳሉ አለመታወቅ ሙያው ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ስለሆነ በተለይ ሀሳብን በነጻነት የመግለጽ ህገ መንግስታዊ መብትን እና ጋዜጠኞች ደግሞ መሸማቀቅ እየመጣ ስለሆነ እንደ አንድ እንደ ማህበራችን ስራ አስፈጻሚ ኮሚቴ አባል የዳዊት መታሰርም በእጅጉ ያሳስበናል። ዳዊት የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር መስራች ነው። ከመስራችነቱ ባሻገር የስራ አመራር ኮሚቴ አባል ነው። ከዛም ባሻገር ደግሞ ማህበሩን በህዝብ ግንኙነት ክፍል እየመራ ያለ በጣም ታታሪ የሆነ ጋዜጠኛ ነው እና የሚመለከተው አካል ጋዜጠኛ ዳዊት በጋሻውን አሁን ካለበት ሁኔታ እንግዲህ ለቆት ወደ መደበኛ ስራው እንዲመልስልን እኛም በአክብሮት እንጠይቃለን።
ጋዜጠኞችን ማዋከብና ማሰር በሙያው ላይ ከሚያሳድረው ተጽዕኖ ባሻገር የአገር ገጽታንም የሚያበላሽ ነው ያለው ጥበቡ፣ ችግሮች ቢኖሩ እንኳን ለዚሁ ጉዳይ በተቋቋመው የመገናኛ ብዙሃን ምክር ቤት እንዲሁም በኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በኩል በውይይት መፈታት እንደሚኖርበት አሳስበዋል።
አሁን የምንሰማቸው የዩቲዩብ እና የልዩ ልዩ ድረገጾች ላይም የሚሰሩ ጋዜጠኞች የታሰሩ መሆናቸውን እንሰማለን። ይሄ እኔ መረጋጋት በጣም ያስፈልገዋል ብዬ አስባለሁ እና እንደ አንድ ሙያው ላይ ረጅም ዓመት እንደቆየ ሰው የጋዜጠኞች መታሰር፣ የጋዜጠኞች ላይ የሚደርሱ ማናቸውም ሙክቢያና ተጽዕኖዎች የሀገርን ገጽታ ነው የሚያበላሹት። ዞሮ ዞሮ የጋዜጠኞች መታሰር ዓለም አቀፍ ዜና ነው የሚሆነው። በአጠቃላይ ሙያው ላይ የሚፈጠረው ተጽዕኖ በጣም ከባድ ነው። መንግስት ቆም ብሎ ማሰብ አለበት። እንዲህ አይነት ችግሮች ሲፈጠሩ መፍትሄ ማምጣት ይቻላል፣ ማወያየት ይቻላል። በማህበሩ በእኛም ማህበር በኩል በመገናኛ ብዙሃን ምክር ቤት በኩል እንዲህ ማወያየት ችግሮች ካሉ መፍታት ይቻላል ከማሰር።
ትናንት በቁጥጥር ስር የዋለው ዳዊት በጋሻው ዛሬ ወደ አዲስ አበባ ከተመለሰም በኋላ ወደ ፍርድ ቤት እንዲቀርብ አለመደረጉን ለማወቅ ተችሏል። ከቅርብ ጊዜ ወዲህ በዩቲዩብ እና በልዩ ልዩ ማህበራዊ ብዙሃን መገናኛ አማራጮች የሚሰሩና ፖለቲካዊ ትንታኔዎችን በመስጠት የሚታወቁ ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወቃል። ከነርሱም መካከል መስከረም አበራ፣ አባይ ዘውዱ፣ አሰፋ ዳነና ገነት አለማየሁ ፍርድ ቤት ቀርበው የ13 ቀናት የምርመራ ጊዜ ተፈቅዶባቸዋል። ፖሊስ ሁሉንም ታሳሪዎች ውከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ለፍርድ ቤት ያሳወቀ ሲሆን በተጨማሪም መስከረም አበራ ለኢመደበኛ አደረጃጀቶች ወታደራዊ ስልጠናና የተኩስ ልምምድ ስትሰጥ ነበር ማለቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን፣ በምሽቱ የመጨረሻ የመጽሔት ዘገባ ላይ ደርሰናል። ወደ ትግራይም ያሻግረናል። የትግራይ ክልል የእርዳታ እህል በሚሸጡ ግለሰቦች ላይ እርምጃ እንደሚወስድ አስታወቀ። በትግራይ ክልል በገበያ ላይ ከሚታዩት የእርዳታ እህሎች ውስጥ የሕፃናት አልሚ ምግቦች በብዛት እንደሚገኙበት የዓለም ምግብ ፕሮግራም የኢትዮጵያ ቢሮ ዲሬክተር አስታውቀዋል። በትግራይ ክልል ጉብኝት ያደረጉት በተቋሙ የኢትዮጵያ ዲሬክተር ክላውድ ጃቢዳር ጉዳዩን አስመልክቶ ከክልሉ ጊዜያዊ አስተዳደር አመራሮች ጋር መወያየታቸውን በመቀሌ ከተማ ለጋዜጠኞች በሰጡት መግለጫ አመልክተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው ለእርዳታ ፈላጊዎች የሚለገሰውን ምግብ በመሸጥ ጽዩፍ ባሉት ተግባር ላይ የተሰማሩ ግለሰቦችን ወቅሰዋል። ክቡራትና ክቡራን አድማጮቻችን ለዚህ ዘገባ ሙሉጌታ አጽብሃ
የዓለም ምግብ ድርጅት በኢትዮጵያ ዳይሬክተር ክላውድ ጂቢዳር ወደ መቀለ ከተማ በመምጣት ከክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር መወያየታቸውን ገልጸዋል። የሰላም ስምምነቱን ዘላቂ ማድረግ ትኩረት ከሚሰጣቸው ጉዳዮች ዋናው ነው ያሉት ዳይሬክተሩ፣ ለዚህም ተፈጻሚነት የሁሉንም ድርሻ አስፈላጊ መሆኑን ተወያይተናል ብለዋል። መሸጥ የማይገባቸው የእርዳታ ምግቦች በመቀለና በሽረንዳ ስላሴ ከተሞች በገበያ ላይ መታየታቸውን የገለጹት ዳይሬክተሩ የህፃናት አልሚ ምግቦች ሳይቀሩ በብዛት ለሽያጭ የዋሉ መሆናቸውን ተናግረዋል። በጉዳዩ ላይ በቅርቡ ተጨማሪ ምርመራ እንደሚካሄድም ጠቁመዋል።
These are nutritious food that are meant
አልሚ ምግቦቹ በምግብ እጥረት የተጎዱ ህጻናት እንዲያገግሙ ተብለው የሚቀርቡ ናቸው። ለህጻናቱ እንደ መድኃኒት የሚቆጠሩ ሆነው ሳለ በአሁኑ ጊዜ በገበያ ላይ በብዛት እየታዩ ናቸው።
ባለም አቀፍ ደረጃ የአልሚ ምግቦች እጥረት ባለበት ጊዜ ብዙ ካርቶኖች ለገበያ ወጥተው መሸጣቸው ትልቅ ችግር ሆኖብናል ብለዋል ዳይሬክተሩ ክላውድ ጂቢዳር።
The sale of this food is not from the beneficiaries.
የእርዳታ ምግቦቹን የሚሸጡት ቀጥተኛ ተጠቃሚዎች አይደሉም። ምክንያቱም አንዲት እናት አልሚ ምግቡን ለመውሰድ ወደ ጤና ተቋም ስትመጣ ከአሁን በፊት የወሰደችውን የአልሚ ምግቡን ከረጢት ትጠየቃለች። ለሁለት ሳምንት ለልጇ ምግቡን እየሰጠች ጤናው መሻሻሉን ያየች እናት ትሸጣዋለች በያላምንም። በገበያው ላይ ግን ብዙ ካርቶን እሽጎች ናቸው ለሽያጭ የቀረቡት። ለተጠቃሚዎች የሚከፋፈሉት ደግሞ ካርቶኖቹ ሳይሆኑ ከረጢቶቹ ናቸው።
የእርዳታ ምግቦቹ በግልጽ ለሽያጭ መቅረባቸው ተቀባይነት የሌለው አድራጎት ለማስቆም እንደሚያግዙ የክልሉ ጊዜያዊ አስተዳደር ፕሬዝደንት እንዳረጋገጡላቸው ዳይሬክተሩ ተናግረዋል። ፕሬዝደንቱ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው እንዳሰፈሩት ከዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ክላውድ ጂቢዳር ጋር ተቋሙ እስካሁን ስላደረገው ድጋፍና በቀጣይ ስለሚፈጽማቸው ስራዎች መወያየታቸውን አስታውቀዋል። ለእርዳታ ፈላጊዎች የመጣን ምግብ ለገበያ በሚያውሉ ግለሰቦች ላይ ተገቢ እርምጃ በመውሰድ እርዳታውን ለተጠቃሚዎች በአግባቡ ለማድረስ በጋራ ለመስራት ተስማምተናል ብለዋል። ዳይሬክተሩ በጋዜጣዊ መግለጫቸው ተፈናቃይ አርሶ አደሮችን ወደ አካባቢያቸው መመለስ በሚቻልበት ሁኔታ ላይ ከጊዜያዊ አስተዳደሩ ፕሬዝደንት ጋር መምከራቸውን አንስተዋል። ተቋማቸው ሌሎች ባለድርሻ አካላትን በማስተባበር ለአርሶ አደሮቹ የምግብ እርዳታ ከማቅረብ በተጨማሪ ለቀጣይ የምርት ዘመን ማዳበሪያና ምርጥ ዘር አግኝተው በምግብ ራሳቸውን የሚያስችል በቂ ምርት እንዲያመርቱ ጥረት እንደሚያደርጉ ገልጸዋል።
IDPs are assisted to return to their home.
በማከለ ያሉ ተፈናቃዮችን ወደ ቀያቸው ለመመለስ እያገዘን ነው። ይህ ለዓለም ምግብ ፕሮግራም ትልቅ ነገር ነው። ይሄውም ተፈናቃዮቹ ወደ መንደራቸው ተመልሰው ሰብል አምርተው በቂ እህል መሰብሰብ ከቻሉ ከእርዳታ ተጠባቂነት ይወጣሉ። የምግብ እርዳታ ግን በከባድ ችግር ውስጥ ለሚገኙ ሰዎች የሚሰጥ ጊዜያዊ የህይወት አድን እርምጃ ነው ብለን እናምናለን።
በሌላ በኩል ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግም የተቋሙ ትኩረት መሆኑ የገለጹት ጂቢዳር በተለይ በክልሉ የአንደኛ ደረጃ ትምህርት ቤቶች የትምህርት ምገባ መርሃ ግብር ማገዝ አጽንኦት የሚሰጠው ጉዳይ እንደሆነ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
አመሰግናለሁ ሙልጌታ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አሁን ወደ ቅንብሮቹ ክፍለ ጊዜ ነው የምንሻገረው። ወደ መጀመሪያው ማህበራዊ መገናኛዎችን መጠቀም ልጆችን ይጎዳ ይሆን ሲል ይንደረደራል። ተመራማሪዎች እንደሚሉት ህጻናት ይህን የመገናኛ አገልግሎት መጠቀማቸው አዎንታዊም አሉታዊም ተጽዕኖ ይኖረዋል። የዩናይትድ ስቴትስ ውስጥ ልጆች የማህበራዊ መገናኛ ልጆችን አጠቃቀም በህግ እንዲገደብ የሚደረገው ግፊት እየበረታ መጥቷል። የአሜሪካ ድምፅ ዘጋቢ ቬሮኒካ ባልዴራስ ኢግሌሲያስ ያነጋገረቻቸው ተመራማሪዎች ታዳጊዎች ይህን የመገናኛ አውታር መጠቀማቸው አዎንታዊም አሉታዊም ተጽዕኖ አለው ይላሉ። ኤደን ገረመው እንደሚከተለው አቀናብረዋለች።
በዩናይትድ ስቴትስ ዩታ ክፍለ ግዛት 18 ዓመት ያልሞላቸው ታዳጊዎች ካለ ወላጆቻቸው ፈቃድ የማህበራዊ ሚዲያን መጠቀም ክልክል ሊሆን ነው። በሪፐብሊካኑ አገረገዥ ስፔንሰር ኮክስ የተፈረሙት ሁለት አዳዲስ ህጎች እንደ አውሮፓውያኑ የዘመን አቆጣጠር በ2024 ተግባራዊ ሲሆኑ ይሄ ተፈጻሚ ይሆናል። ስፔንሰር ኮክስ የዩታ አገረገዥ
ማህበራዊ ሚዲያ በልጆቻችን ላይ እየፈጠረ ያለው ተጽዕኖ አስተዳደራችንን በጣም እያሳሰበ ነው። ድብርትና ሌሎችም የአእምሮ ጤና እክል የሚገጥማቸው ወጣቶች ቁጥር እየጨመረ ነው። የማህበራዊ መገናኛ ኩባንያዎችም አቅርቦታቸው መርዘኛ መሆናቸውን ያውቃሉ።
የሌሎች በርካታ ግዛቶች አስተዳዳሪዎችና የምክር ቤት አባላትም የማህበራዊ ሚዲያ ኩባንያዎች በምርቶቻቸው በሚጠቀሟቸው ለሱሰኝነት በሚዳርጉ መተግበሪያዎች ተጠያቂ እንዲሆኑ ይፈልጋሉ። ይሁን እንጂ እስካሁን ድረስ በታዳጊዎች ላይ ለሚፈጠሩ የአእምሮ ጤና እክሎች ማህበራዊ ሚዲያ ብቸኛው ምክንያት መሆኑን ለመደምደም የሚያበቃ ሳይንሳዊ ማስረጃ የለም። ሚች ፕሪንስተን የአሜሪካ የስነ ልቦና ባለሙያዎች ማህበር ዋና የሳይንስ ባለሙያ ናቸው።
ይልቁን መነጋገር ያለብን የትኞቹ የማህበራዊ መገናኛ መተግበሪያዎችና የትኞቹ ይዘቶች ናቸው ለህፃናት ጠቃሚ ወይም ጎጂ ሊሆን የሚችሉት? በተለየ ሁኔታ ተጠቃሚ ወይም ተጎጂ የሚሆኑት ህፃናት ናቸው በሚለው ላይ መሆን አለበት።
ኢንስታግራም የተሰኘው መተግበሪያ ባለቤት ሜታ ኩባንያ ለአሜሪካ ድምጽ በላከው መግለጫ ራስን መጉዳትን የሚያበረታቱ ይዘቶችን ከመተግበሪያው ላይ ከማስወገዱ በተጨማሪም ታዳጊዎች መተግበሪያውን ለእድሜያቸው አግባብ በሆነ መንገድ እንዲጠቀሙ የሚረዱ መንገዶችም ያሉት መሆኑን ጠቁሟል። ስናፕቻትም አገልግሎቱ የተጠቃሚው ደህንነት በይበልጥ የሚጠበቅበት እንዲሆን ያለማቋረጥ የመፈተሽ ስራ እንደሚሰራ ቃል አቀባዩ ለአሜሪካ ድምጽ ተናግረዋል። ያም ቢሆን በሲያትል ከተማና ሌሎች ግዛቶች የሚገኙ ትምህርት ቤቶች ተማሪዎቻቸው ላይ በሚደርሱ የአእምሮ ጤና ቀውሶች በግዙፎቹ የቴክኖሎጂ ኩባንያዎች ክስ መስርተዋል። ዋሽንግተን ዩኒቨርሲቲ የዲጂታል ሚዲያ ተመራማሪ የሆኑት ካቲ ዴቪስ እንደሚያስረዱት በአጠቃላዩ ማህበራዊ መገናኛዎች አስቀድሞም ተጋላጭ የሆኑ ተጠቃሚዎችን ሁኔታ ያባብሳሉ ይላሉ። ግን ደግሞ ማህበራዊ መገናኛዎች አንታይ ሚናም እንዳላቸው ይናገራሉ።
ታዳጊዎች ለሚፈልጓቸው የተለያዩ ጉዳዮች በኢንተርኔት መረብ አማካኝነት መረጃና ድጋፍ ለማግኘት ይጠቅማቸዋል።
ማህበራዊ መገናኛ ብዙሃን የትምህርት እድሎችን ይፈጥራል የሚሉት ደግሞ የሜታ ኩባንያ አማካሪ የሆኑት የዌልስሊ የሴቶች ማዕከል ባልደረባ ሊንዳ ቻርማንማን ናቸው። እሳቸው የቴክኖሎጂ ኩባንያዎች የወጣት ተጠቃሚዎቻቸውን ደህንነት ለማስጠበቅ የሚያስችሉ መንገዶችን ለመፈለግ ከሳይንቲስቶች ጋር በይበልጥ ተቀራርበው እንዲሰሩን ያበረታታሉ።
የሆነ ሰው እየተጨናነቀ መሆኑን ለማወቅ የሚረዳ ትኩረት ሳቢ የሆነ አዲስ መንገድ መፈለግ ይጠቅማል። የሚያዩት ነገር በጣም የሚገፋፋ እንዳይሆን ለማድረግም ይችሉ ይሆናል።
ተራማራን ወላጆችና መምህራን በማህበራዊ ሚዲያው ጥቅምና ተግዳሮት ዙሪያ ግንዛቤው እንዲኖራቸው ማድረግ እንደሚገባም ያምናሉ። ይህም ልጆቻቸው ያልተገባ ባህሪ በሚያሳዩበት ወቅት በቂ ምክር ለመስጠት ያስችላቸዋል ብለዋል።
አመሰግናለሁ ሄደን። ተከታዩም አድማጮች ሌላ የቴክኖሎጂ ርዕስ ነው። አዲስ የላፕቶፕ ዲዛይን የመላው ዓለም አገራት በአመት 53.6 ሚሊዮን ሜትሪክ ቶን የኤሌክትሮኒክስ ዕቃ ውጋጆችን ያወጣሉ። የሚጣሉ ላፕቶፖች ታዲያ አንዱ የችግሩ ምንጭ ናቸው። አሁን በዴል ቴክኖሎጂስ የሚሰሩ መሐንዲሶች አገሮቹን ከዚህ ክምር ውስጥ ለማውጣት የሚረዳ አዲስ ሐሳብ አመንጭተዋል። ቲና ትሪን የዘገበችውን የዚህን ዘገባ ትርጉም ወደ አማርኛ መልሶ እንዲህ ያቀርበዋል ግርማ ደገፋ።
ትሪቮር ሞሪሰን ይህን ላፕቶፕ እንዴት በፍጥነትና በቀላሉ መስራት እንደሚቻል ለማሳየት እየፈታታው ነው። ለመለያየት ሰዓታትን ይፈጅ የነበረው ሥራ አሁን ጥቂት ደቂቃ ነው የሚወስደው። ሞሪሰን ራውንድ ራክ ቴክሳስ በሚገኘው የዴል ቴክኖሎጂስ ዋናው መስሪያ ቤት የሚሰራ መሐንዲስ ሲሆን ላፕቶፑ ደግሞ ኮንሴፕት ሉና ይባላል። ዓለም አቀፉን የኤሌክትሮኒክስ ውጋጅ ችግር ለማቃለል የሚደረግ ሙከራ ነው። በ2019 ብቻ 53 ሚሊዮን ሜትሪክ ቶን ያህል ነው የተከማቸው። አንድ የተለመደው አይነት ላፕቶፕ ብዙ አይነት ብሎኖች፣ ገመዶችና ማጣበቂያዎች ያሉት ሲሆን ይህም ነው ለመለያየት አስቸጋሪ የሚያደርገው። የሆነ ሰሌዳ ነገር ካለው ለማላቀቅ አስቸጋሪ ነው። ረጅም ጊዜ ይወስዳል። መልሶ መጠቀምም አይቻል ይሆናል፣ ምክንያቱም አስቸጋሪ ያደርገዋልና ነው። ኮንሴፕት ሉና ያንን ያስቀራል። ለመጠገንና ዳግም ጨፍልቆ ለመጠቀም ቀላል የሆኑ እርስ በርስ የተቆላለፉና ተቀያሪ መለዋወጫ አካላት ነው ያሉት። የተሰበሩ አካላት እንዳለ ላፕቶፑን መቀየር ሳያስፈልግ ሊለወጡ ይችላሉ።
Maybe the keys are getting grimy or has
ምናልባት ቁልፎቹ ተጣብቀው ወይ ቆሻሻ ገብቶባቸው ሊሆን ይችላል ወይ የማርጀት ነገር። ከስር ያሉት ኤሌክትሮኒክ እቃዎች ግን በጣም ጥሩና በድጋሚ ጥቅም ላይ ሊውሉ የሚችሉ ናቸው። እዚህ ላይ ነው ለምሳሌ ለውጥ ማምጣት የምንችለው። የቁልፍ መጫኛዎቹን ብቻ መቀየርና እድሜውን ማርዘም። የኩባንያው መሪዎች እንደሚያምኑት የኮንሴፕት ሉና ንድፍ ከላፕቶፕ የሚመነጨውን የካርበን ቅሪት በ50% ይቀንሳል። ሐሳቡ ለአካባቢም ለተጠቃሚውም ፋይዳ ሊኖረው ይችላል።
Instead of now, you know, another $2,000.
አሁን እንግዲህ $2,000 አዲስ ዕቃ ከመግዛት ይልቅ ራስዎ ሊጠግኑት ወይም ወደ አቅራቢያው ወስደው በቀላሉ ሊያሰሩት ይችላሉ ማለት ነው።
ላፕቶፖች ለውጋጅ ኤሌክትሮኒክ እቃዎች ችግር ይበልጡን መፍትሄ ሊሆኑ የሚችሉበት አንዱ መንገድ ነው።
ግርማ ደገፋን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳነውንም በዚሁ ማብቃታችን ነው። ነገ አርብ ምሽት 3 ሰዓት ላይ እንገናኛለን። አስተናግድኳችሁ አሉላ ከበደ ኬልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም ደህና ደሩ። Thank you.